የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት
በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በአገር ጉዳይ ፕሮግራማችን ስለ ኢትዮጵያ ዛሬና ነገ፣ ስለ መልካም ሁኔታ መምጫና ከአጣብቅኙ መውጫ መንገዶች መወያየቱን ቀጥለናል።
ቱባዎቻችንን እያጣን ነው።
ዛሬ ያለንበት ሳይንስ ፕሪሲሽን ሜዲሲን፣ ኢንዲቪዥዋላይዝድ ሜዲሲን፣ እንኳን አንድ ሰው አንድ በሽታ ጠባዩ የተለያየ ዝርያውን አውቆ ለዛ የሚሆነውን ነገር ማመቻቸት ነው ትክክለኛው ነገር ነው የሚባለው። ልክ እንደዛ ደግሞ አንድ ህዝብ አንድ በሽታ ሲጠቃ ከሌላው ዘር የተለየ አይነት መግለጫና ስሜት ሊኖረው ይችላል። ይሄ ቀድሞ ገብቶት እኛ ሀገር ያለው የጉበት በሽታ ምን፣ በእኛ ሀገር ያለው የጨጓራ በሽታ ምን፣ የፈረንጁን ብቻ ነው ወይ ጥናት አድርገን ወደዛ የምንወስደው የሚለውን እዛ መቀየር የዚህ አይነትን ኢንፍሉዌንስ የፈጠረ ሰው ነው።
እንደ መምህርና እንደ ሙያ ጓደኛ የተመሰከረላቸው
በሕክምናው ሳይንስ ከፍተኛ ትምህርትና አገልግሎት በኢትዮጵያ የድህረ ምረቃ ፕሮግራም በር ከፋችነታቸው የሚታወቁት ፕሮፌሰር እደ ማርያም ጸጋ ናቸው።
መጽሐፉም ላይ ጋዜጣም ቴሌቪዥን ሬዲዮም ላይ የሚነሳው የመጀመሪያው ካፕቴን ኢትዮጵያዊ የመጀመሪያው ጄት ካፕቴን እየተባለ ነው። ትክክለኛው ታሪክ ግን በዛን ጊዜ በነበረው የአሜሪካን የዘር ልዩነት ምክንያት ጥቁር አውሮፕላን አያስነዱም እና የጥቁሮች የመጀመሪያ ካፕቴን ነው። ሌላ ጥቁር የሲቪል ጀት ካፕቴን ምድር ላይ እንዳልነበረ መመስከር ይችላሉ።
ሁለተኛው የምስክርነት ቃል ደግሞ ለቀድሞው የኢትዮጵያ አየር መንገድ አንጋፋ አብራሪ ለካፕቴን አለማየሁ አበበ የተሰጠ ነው።
አሁን በተሰማሩባቸው የሙያ መስኮች እንደሰማችሁትም ከፍ ያለ እውቅና የነበራቸውን በቅርቡ ከዚህ ዓለም በሞት የተለዩንን ሁለት ኢትዮጵያውያን ሕይወትና ሥራ እንዘከራለን።
እውነትም ቱባ ቱባዎቻችንን እያጣን ነው። አሉላ የንጉሥ አክሊሉ አዲስ ተከታታይ የአባይ ወቅ
በሳምንቷ ምርጥ ግጥምም ስለ አባይ የተጻፈ ግጥምና
ምሽቱን ምርጥ ምርጥ ዜማዎች አክለን
ከዛሬ እሁድ ጥር 6 2010 ዓ ም የራዲዮ መጽሔት ቅንብሮች ጋር
የፕሮግራም አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደነ
መሆኑን የራዲዮ መጽሔት ተከታታዮች እንደመሰ ነበታችሁ።
ንጉሡ ታምሬ ነው አቀናባሪያችን።
እሁድ ከሆነ ምሽቱ
መጽሔት በራዲዮ አደል ሰዓቱ።
የሰዓቱን የዓለም ዜና እናስቀድም።
እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። የላይቤሪያ ገዢው ዩኒቲ ፓርቲ ተሰናባቿን የሀገሪቱን ፕሬዚዳንት ኤለን ጆንሰን ሰርሊፍ ከፓርቲው ኃላፊነት ማግለሉን አስታወቀ። ትናንት ማምሻውን የፓርቲው አባላት በሰጡት ድምፅ ነው ተሰናባቿን ፕሬዚዳንት ሰርሊፍ ከፓርቲው የተገለሉት። ባሳለፍነው ዓመት የፕሬዚዳንታዊ ምርጫ ውድድር ወቅት ሰርሊፍ የፓርቲያቸው ወኪልና ምክትል ፕሬዚዳንታቸውን ጆሴፍ ቦዋኪን አልደገፉም በሚል ነው ፓርቲያቸው ያገለላቸው። የላይቤሪያውን የፕሬዝዳንታዊ ምርጫ የቀድሞ የእግር ኳስ ተጫዋችና አሁን ደግሞ የተቃዋሚ ፓርቲ መሪ ጆርጅ ዋያ ማሸነፉ ይታወሳል። የኖቤል ሰላም ተሸላሚ የሆኑትና የአፍሪካ የመጀመሪያዋ ሴት የሀገር መሪ ኤለን ጆንሰን ሰርሊፍ በላይቤሪያ ሕገ መንግሥት በሚፈቅደው መሠረት የሁለት የሥልጣን ዘመን አገልግሎታቸውን ጨርሰው በሰላም ምርጫ አሰናድተው ከሥልጣን ይሰናበታሉ። በቱኒዚያ የሀገሪቱ ማኅበራዊና ምጣኔ ሀብታዊ ሁኔታዎች ያሳሰቧቸው የሠራተኞች ማኅበራትና የፖለቲካ መሪዎች በዛሬው ዕለት ሰላማዊ ሰልፍ ጠርተዋል። ሰልፉ የተጠራው በቱኒዚያ የአረቡ አብዮት የተጀመረበት 7ኛ ዓመትን ተንተርሶ ነው። ሕዝባዊ ተቃውሞ ለ23 ዓመታት ያህል ሀገሪቱን ያስተዳድሩ የነበሩትን ቤን አሊን ከሥልጣን ያወረደና በሌሎች የመካከለኛው ምስራቅና የአካባቢው ሀገሮች የአብዮት እሳት ያቀጣጠለ ነበር። በዩናይትድ ስቴትስ በሕፃንነታቸው ወደዚህ የመጡና ያደጉ ልጆች ወደ ትውልድ ሀገራቸው ተገደው እንዳይመለሱ የሚያደርገው አሰራር ሳያከት ምለት አይቀርም ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ዴሞክራቶቹም ቢሆኑ አሉ ጉዳዩን ከማራገብ ውጪ ሕጉ እንዲቆይ አይፈልጉም ሲሉ በዛሬው ዕለት ተናግረዋል። ወደ 800 ሺህ የሚጠጉት በሕፃንነታቸው ወደ ዩናይትድ ስቴትስ የመጡ ስደተኞች በዚህ ሳምንት አብይ የፖለቲካ ውይይትና አተካሮ አትኩሮት ሆነው ሰንብተዋል። የኢራን መንግሥት በዛሬው ዕለት በመላ ሀገሪቱ የተካሄዱ የተቃውሞ ሰልፎች ጋር በተያያዘ 25 ሰዎች መሞታቸውን አስታወቀ። የሀገሪቱ የፍትህ አካል ቃል አቀባይ ጎላም ሁሴን ኤጄሂ ከሞቱት መካከል አንድም ሰው በጸጥታ ኃይሎች የተገደሉ አይደሉም ብለዋል። የሀገሪቱ የጸጥታ ኃይሎች ምንም አይነት የጦር መሳሪያ እንዳይጠቀሙ ታዘዋል ብለዋል። ከተገደሉት መካከልም የጸጥታ ኃይሎች አሉበት ሲሉ ተደምጠዋል። ባለስልጣኑ 25ቱ ሰዎች ህይወታቸው እንዴት እንዳለፈ የሰጡት ማብራሪያ የለም። ከቴራን ከተማ አቃቤ ህግ በተገኘ መረጃ 400 ሰዎች በቁጥጥር ስር ውለው የተፈቱ ሲሆን የተቃዋሚ ፓርቲዎች ደግሞ ባለፈው ሳምንት 3700 ሰዎች በቁጥጥር ስር ውለው እንደነበረ መግለጻቸው ይታወሳል። አንድ የነዳጅ የጫነ የኢራን መርከብ በቻይና ባህር እሳት ተነስቶበት ሰንብቶ በዛሬው ዕለት በከባድ ፍንዳታ መስመጡ ተገለጸ። የኢራን መንግስት በመርከቡ ከነበሩት ሰራተኞች አስክሬን ማግኘት እንደማይቻል በዛሬው ዕለት አስታውቋል። ይህም የሆነው በመርከቡ ላይ ተነስቶ የነበረው እሳት ለቀናት ያህል ሲቀጣጠል ቆይቶ መርከቡ በመስመጡ እንደሆነ ታውቋል። ሌሎች ሶስት አስከሬኖች ግን አስቀድሞ በቻይና ባህር ውስጥ የተገኙ መሆኑም ጨምሮ ተገልጧል። በስተመጨረሻ የአፍጋኒስታን መንግስት ከታሊባን አማጽያን ጋር ይፋ ባልሆነ መንገድ በቱርክ ድርድር መጀመሩ ተሰምቷል። ውይይቱ በኦፊሴል ለሚደረገው የሰላም ድርድር መስፈርቶችን ለማውጣት ያለመ እንደሆነ ተገልጿል። በውይይቱ በቱርክ መንግስት የተዘጋጁን እንደዚሁም የተቀመጡ መስፈርቶች ውይይት ይደረግባቸዋል ተብሏል። ዜናው አበቃ።
አሁን የራዲዮ መጽሔት ነው። ዕለቱ እሁድ በኢትዮጵያ ዘመን አቆጣጠር ጥር 6 2010 ዓ.ም ተመረጠ።
የሳምንቱ ምርጥ ግጥም ይቀድማል።
አባይን አማሁት። አዎ አማሁህ። ጨካኝ አረመኔ ነጣቂ ነህ ብዬ፣ አንተ ነጥቆ በረር አንተ ሌባ ብዬ፣ እኔ ስጎሳቆል ታርዤ በችግር ያበላል ያጠጣል የጎረቤት አገር ብዬ አማሁሃ። ታዲያ ምን ታረገኝ? አንዴ እንደው ሞቻለሁ ሁለተኛ አትገኝ። ሞቴ ሰርግህ ሆኖ ስቀህ ጨፍረሃል፣ አጥንቴም ቦርቡረህ ልቤን ሸርሽረሃል። ደሜን ምጥጥ አርገህ ሥጋዬን በልተሃል፣ ጎተራዬን ዝቀፍ ማጀቴን ደፍተሃል፣ ማር ወተቴን አልበህ ለባዕድ ሰጥተሃል።
አሁን አማሁሃ ታዲያ ምን ታረገኝ፣ አንዴ እንደው ሞቻለሁ ሁለተኛ አትገኝ። የአገሩ ባይተዋር የበይ ተመልካች እያለኝ የሌለኝ የነጭ ተመጽዋች፣ ደስታን ሸኝቶ ችግር አስተናጋጅ፣ የሚበላው አቶ ዘወትር የሚባጅ፣ አርገህ ገለኸኛል ባማህም ያንሰኛል፣ ማን ይፈርድብኛል?
አዎ አማሁሃ ልጆቼን ያስጠማል፣ ወገኔን ያስረባል፣ ጎጆዬን ያፈርሳል፣ እኔን እየከፋኝ ባዕድ ያማልላል ብዬ አማውሃ ታዲያ ምን ታረገኝ፣ በአጥንቴ አስቀርተህ በቁሜ ገለኸኝ።
ክብርና ኩራቴን ከላይ ላይ ገፈህ፣ እኔነቴን ሰርቀህ ለባዕድ ለግሰህ፣ ባማህ ምን ያንሰኛል ማን ይፈርድብኛል? ሁለቴ እንደው አልሞት አንዴ ገለኸኛል።
አባይን አማሁት በተሰኘችው የሳምንቷ ምርጥ ግጥም የምሽቱን ራዲዮ መጽሔት ጀምረናል።
የፈረንሳዩ ቤተኛችን አስራደው ናቸው ያደረሱን። አስራደውን እናመሰግናለን።
አሁን አድማጮች የምሽቱን የመክፈቻ ስልት እናስከትላለን። ፈታ
አዲሱ አስነካው እኮ
እንዴ። አሁን ደግሞ ከዝግጅቶቻችን ቀዳሚ ወደ ሆነው የምሽቱ መሰናዶ
ወደ መጀመሪያው የመታሰቢያ ዝግጅት እንሻገር።
ሙዚቃ ይናገራል ቱባዎቻችንን ያጣናው አሉላ
አዲሱ ዛሬ እንዲያውም ቀድም በመግቢያው እንዳስተዋወቅ ነው ሁለት ተላላቆችን ነው የምንዘክረውና ፕሮግራማችንም ያስሜት እንዳይጫነው
አድማጮችም እንደገለጥ ነው ሀዘን ሳይሆን የተለዩን ሰዎች ስለሰሩት መልካም መልካም ነገር በማውሳት ለናከብራቸው ነው።
ወዲሁም ትምርታዊ ይሆናል ሌሎችን ያነቃቃል ስራዎቻቸው ሁለቱም ቱባዎቻችን ብለን ያቀርብናቸው ዛሬ የምንዘከራቸው በህይወት ባሉበት የሰሯቸው ስራዎች ከቃላት በላይ ሆነው ይናገራሉ። ለሁሉም ታዲያ በግቢያው እንደጠቀው ነው በተለይ በህክምናው ዓለም ባለሙያዎች ዘንድ በስፋት ያነጋገረ ነው ታሪካቸው።
ብዙም ተጽፎላቸዋል።
በህክምናው ሳይንስ ከፍተኛ ትምህርትና አገልግሎት በኢትዮጵያ የድረ ምረቃ ፕሮግራም በር ከፋችነታቸው የሚታወቁትን የህክምና ሰው
አዎ ፕሮፌሰር ለማርያም ጸጋን በቃላችን መሰረት ዛሬ እንዘክራለን።
ዜና ረፍታቸውን በዘገብንበት በቀደመው ምጥን ዝግጅታችን አስተያየት ከሰጡን የቀድሞ ተማሪያቸው አንዱ
ሐኪም የሚለው ስም ለርሳቸው የተሰራ ይመስላል ነበር ያሏቸው።
ስለ ህክምና ሳይንስ የድህረ ምረቃ ትምህርት ምርምርና ጥናት
እንዲሁም ልዩ ስፍራ ስለሚሰጠው አንዳንዴ ግን ሞልቶ የማይታየውን የህክምና ሙያ ስነ ምግባር በሚመለከቱ ርዕሰ ጉዳዮች እናወያያለን።
እንግዶቻችን ራሳቸውም በየፊናቸው በየሰለጠኑበትና በየተሰማሩባቸው የህክምና መስኮች የመምህራቸውን ፈለግ ተከትለው አንቱ ለመባል የበቁ አራት የቀድሞ ተማሪዎቻቸውን ጋብዘናል። እንግዶቼ ለጊዜያቸው አመሰግናለሁ ሁላችሁንም። ፕሮፌሰር ዮናስ እንዳለገዳ በዩኒቨርሲቲው የሜዮ ክሊኒክ የነርቭና የአንጎል ህክምና አማካሪ ሐኪም፣ ፕሮፌሰር ጌታቸው አድራይ የአንጀትና የውስጥ ደዌ ህክምና አማካሪ ሐኪም፣ ዶክተር እንዳለካሳ እንዲሁም የአንጀትና የውስጥ ደዌ አማካሪ ሐኪም፣ ዶክተር አሰፋ ጀጃው በዚህ በዩናይትድ ስቴትስ የራክቪል ህክምና ማዕከል የጽኑ ህሙማንና የእንቅልፍ ህውከቶች ህክምና ክፍል ዲሬክተር። በቅድሚያ እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። እቁ ኢትዮጵያዊ ሐኪም ፕሮፌሰር ደማርያም ጸጋ በቅርቡ ከዚህ ዓለም በሞት ተለይተዋል። በህክምናው ዓለም አገልግሎታቸው ብቻ ሳይሆን እንደተረዳሁት አራታችሁም የቀድሞ ተማሪዎቻቸው ናችሁ። በመምህርነት እንዲሁም ደግሞ የአገሪቱን የህክምና አገልግሎትና የህክምና ሳይንስ ትምህርቱ እንዲበለጽግ ባደረጉት አስተዋጽኦ ከብዙዎቻችሁ ድምፅ እንደሰማሁት ሌሎች መድረኮችም ላይ እንደተመለከትኩት የላቀ አስተዋጽኦ ያበረከቱ ኢትዮጵያዊ ሐኪም ናቸው ያረፉት። በሐዘን ስሜት ሳይሆን ስራቸውንና ህይወታቸውን በምንዘከርበት በዚህ ፕሮግራም እደ ማርያም ጸጋ ማናቸው? ምንስ አደረጉ? ስራዎቻቸው በህክምና ሙያ ውስጥ ላሉም በሌሎች መስኮችም ለተሰማሩ ይሄን ፕሮግራም ለሚከታተሉ ሌሎች ወጣቶችም ጭምር እንዲተላለፍ እስኪ እናስታውስ። ዶክተር አሰፋና ዶክተር ጌታቸው በመጠኑ የምታስታውሷቸውን ቁም ነገሮች አካፍላችሁናል። ያልተሰሙትን ድምጾች ላስቀድም። ከአዲስ አበባ ዶክተር እንዳለ ካሳ እንዴት ያስታውሳቸዋል ፕሮፌሰር እደ ማርያም ጸጋን?
ፕሮፌሰር እደ ማርያም ጸጋ በጣም ጠንካራና ደከመኝ የሚያማይል ሐኪምና አስተማሪ ነበረ። ማንኛውም ረገድ ደግሞ አንድ ያሰበውን ነገርም ከግቡ ከማድረሱ በፊት የማያርፍ ሰው ነው። ስራ ተደራረበብኝ ብሎ የህክምናውን ስራም ወደኋላ የማያደርግ ነው እና ከሚደንቀኝ ነገር የዲፓርትመንት ሄድ ሆኖ እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ በሜዲካል ፋካልቲ በወቅቱ እንደሚጠራው ዲን ሆኖ በነበረበት ጊዜ ሁሉ ሌሎችን መተካት በሚችልበት ሁኔታ ውስጥ እንኳን ሆኖ ታማሚዎችን ለማየት ጊዜ የማያንሰው ሰው ነበረ። በተጨማሪም ደግሞ ታማሚዎቹን የተለያዩ የሕክምና ምርመራዎችንም በመስራት እንደዚሁ ወደኋላ የማይል ነበረ። በሪሰርቹም መስመር በአስተዳደርም ውስጥ ሆኖ በመስራት በአስቸጋሪ ሁኔታ ውስጥ ሁሉ ሳይቀር ስራውን በማከናወን ትልቅ ምሳሌ ሆኖ ያለፈ ሰው ነው።
መልካም። ወዲህ ወደ ዩናይት ስቴትስ ልመለስና ዶክተር ዮናስ እንዳለ ገዳ በአሜሪካ ድምጽ ራዲዮ በሌሎች ፕሮግራም በተደጋጋሚ ተሳትፎ ይታወቃሉ። አመሰግናለሁ እርሶንም። ዶክተር ዮናስ እርሶስ ፕሮፌሰር እደማርያም ጸጋን እንደምን ያስታውሷቸዋል? ተማሪነት ዘመንም ሆነ ከዚያ በኋላ የሚያውቋቸውን እንደው ባጭሩ የእርሶን ትውስታ ያጋሩን።
እኔም አውቃቸው የህክምና ተማሪ ሆኜ ነው። በእርግጥ ዶክተር እንዳለ፣ ዶክተር አሰፋ፣ ዶክተር ጌታቸው የበለጠ በቅርብ ያውቋቸዋል። ተማሪ ሆኜ ያስተዋልኩት ነገር አንደኛ በጣም ዲሲፕሊን ያላቸው ሰው መሆናቸው፣ ሰዓት አክባሪ፣ ስራ አክባሪ፣ አፋቸውን ሀሳባቸውን በግልጽ የሚናገሩ እና በእውነት ዲሲፕሊን ያላቸው ሰው ናቸው እና እኔ እንዳየኋቸው ሀሳባቸውን ቅድም ዶክተር እንዳለ እንደገለጸው ሀሳባቸውን ያለሙትን ነገር ሳያደርጉ ወደኋላ የማይሉ ናቸው። ሌላ አንድ ጊዜ ያስተዋልኩት እሁድ ቀን ይሁን ከሁለት ልጆቻቸው ጋር አንድ ወንድ ልጅ እና አንድ ሴት ልጅ ጋር ቤተ መጻሕፍቱ ሕክምና ፋካልቲው ቤተ መጻሕፍት ውስጥ መጥተው ነበር እና ፕሮፌሰር ደማርያም ልክ እንደ ተማሪ አንገታቸውን አቀርቅረው የሕክምና ጆርናሉን በደንብ ሲያነቡ ነበር። ልጆቹ ደግሞ አጠገባቸው መጽሐፋቸውን ይዘው ሀሳባቸውን ሰብስበው ያነቡ ነበር እና እሁድ ቀን ይህን ሲያደርጉ ሳይ በጣም ገረመኛ። እኛ ለሕክምና ተማሪ ሆነን እንደው የሚታክተንን ነገር እሳቸው ፕሮፌሰር ሆነው እሁድ ቀን መጥተው እንደዛ ልክ እንደ ተማሪ ሲያነቡ አይቼ አስታውሳለሁ። ሌላ ደግሞ አንድ አረንጓዴ መጽሐፍ የጻፉት ነበረ። እንዴት በሽተኛ ማነጋገር እንዳለብን፣ እንዴት መመርመር እንዳለብን የሚገልጽ የጻፉት መጽሐፍ ነበር እና ያንን ሁሉ ተማሪ ይጠቀምበት ነበር። በአጭሩ በእውነት በዚያ ጊዜ የነበሩት ፕሮፌሰር ደማርያም፣ ፕሮፌሰር ነቢያት፣ ፕሮፌሰር አስራት በእውነት ታላላቅ ሰዎች የማየት እድል እና በእነሱ በነበሩ ጊዜ ተማሪ መሆኔ ትልቅ እድል ነው ብዬ ነው የማምነው።
መልካም፣ አመሰግናለሁ ዶክተር ዮናስ። በሕክምና አገልግሎት፣ በጥናትና ምርምር፣ የትምህርት ዘርፉን በማስፋፋት በርከት ያሉ ስራዎቻቸውን ቀደም ባለው ውይይትም ጠቀስ ጠቀስ አድርጋችኋል። ዶክተር ጌታቸው ወደ አዲስ አበባ ተመልሼ እርስዎን ነው የማስከትለው። ስነ ምግባርን የሚመለከት እንደ መምህር ለተማሪዎቻቸው በሕክምናው አገልግሎት ዘርፍ ለዋናው ሰው ለህመምተኛው የሚሰጡት በምሳሌነት የሚጠቀስ ተማሪዎቻቸው እናንተ የወረሳችሁት ከህክምና ብቃት ባሻገር ከህመምተኛ ጋር የሚኖርን ግንኙነት አሁን ዶክተር ዮናስ የጠቀሱትን በተጨባጭ ማሳየት ለተማሪዎች ማከም ብቻ ሳይሆን ሁለንተናውን ከግምት የሚያስገባ ለህሙማኑ በእርግጥ የሚቆረቆር ሰው አንዳንዴ ትችትም የሚቀርብበት ቦታ ነው እና ዶክተር ጌታቸው ምን ይላሉ ይህን አስመልክቶ ከፕሮፌሰር ደማርያም እንደ መምህርም የታዘቡት?
ብዙውን አሁን ዶክተር እንዳለም ሪዮናስም ተናግረውታል። ብዙ መደጋገም አስፈላጊ አይመስለኝም። ለብዙዎቻችን ፕሮፌሰር ደማርያም እንደ ሮል ሞዴል ነበር። ብዙ ሐኪሞች በሱ ሁኔታ ተቀርጸን ለመውጣት ሞክረናል። የፕሮፌሰር ደማርያም ለህክምናው፣ ለበሽተኞቹ፣ ለአካዳሚክስ፣ ለሪሰርች ያለው ዴዲኬሽን ምንም ጥያቄ ውስጥ የሚገባ አይደለም። ፕሮፌሰር ደማርያም እኔ ሜዲካል ስኩል ስገባ እሱ ገና ከካናዳ መጥቶ በዛ ጊዜ ብዙ የሚመሩት የውጭ ሀገር ሰዎች ነበሩ። ከእሱ በፊት የነበረው ፕሮፌሰር ሊቴድ የሚባል እንግሊዛዊ ነበር። የእሱን ቦታ ተጠቅሞ ነው ኢሚዲየትሊ እንደመጣ የዲፓርትመንት ሄድ ነው። ፕሮፌሰር ደማርያም በጣም ማደንቀው እጅ በጣም ቪዥነሪ ሰው ነው። ይገርመኛል። ያን ጊዜ ስለ ፖስት ግራጁዌት ያስበም ሰው አልነበረም። እሱ ግን የሚያስበው ኢትዮጵያ ሰልፍ ሰፍሽንት የኢትዮጵያ ሕክምና ሰልፍ ኢትዮጵያውያን ወደፊትም መመራት አለበት፣ ኢትዮጵያውያን በፖስት ግራጁዌት ደረጃ መሰልጠን አለባቸው፣ የሀገሪቱ የሕክምና ደረጃ አንድ ቀን ወደ ለማውጣት አለብን ብሎ በድፍረት እውነት ነው ብዙም አጋዦች አልነበሩት። እዛ ውስጥ ገብቶ ባለሆን ነገር ያለው ዛሬ ከመቶ በላይ ፖስት ግራጁዌት ፕሮግራሞች አሉ። የመጀመሪያው ፖስት ግራጁዌት ፕሮግራም አዲስ አበባ ዩኒቨርሲቲ ውስጥ
ድህረ ምረቃ ፕሮግራም
ድህረ ምረቃ ኢንተርናል ሜዲሲን ውስጥ በስፔሻሊቲ ፕሮግራምን ደፍሮ የጀመረ ሰው እና ለዚህ እኔ ትልቅ ክሬዲት ሰጠዋለሁ። ፕሮፌሰር ደማር በዛ ጊዜ ውስጥ ያለውን ችግር ሁሉ ይረዳል። የእቃዎች ችግር እንዳሉ፣ ዳያግኖስቲክስ ችግር እንዳሉ፣ የመምህራን ችግር ሁሉ እንዳሉ ይረዳል። ትንሽ እቃዎችን ከደብሌቾ ሰበሰበ። ከዛ በኋላ ወደፊት እኔ የማስተምራቸውን ልጆች መምህር አደርጋለሁ ብሎ ካናዳ ካለ ከማግል ዩኒቨርሲቲ ጋር ባለ ግንኙነት ይህን ሁሉ ሰርቶ ከተወሰነ ዓመት በኋላ ጠንካራ የሆነ ፕሮግራም እንዲሆን ያደረገ ሰው ነው። እኔ ከሁሉ በላይ ትልቅ ክሬዲት የሚሰጠው ይህን ነው። ዛሬ እኔም ቢሆን አንዱ የእሱ ውጤት ነኝ። ዶክተር እንዳለም ሌሎቻችንም እዚህ ላይ ነው ነ በእውነት ደው እንዳጠቁር ያለው አጥብቅ የመናገር ፈልግ።
መልካም። እስኪ ዶክተር አሰፋ ከዚህ ይንጠቁ። እንደ ተማሪ አሁን ዛሬ የሚዘከሩ የሚወደዱ የተለየ ቦታ የተሰጣቸውን እነኚህ ልዩ ጸባይና ምግባሮቻቸው እንደምን ህያው መሆን ይችላሉ? በእናንተ በቀድሞ ተማሪዎቻቸው፣ እናንተም ዛሬ ብዙዎች ተማሪዎች ያሏችሁና በሙያችሁም ላቅ ያለ አስተዋጽኦ ያበረከታችሁ ናችሁ በየራሳችሁም እና እንዲህ ያለው ጠባይ ያ ሰው በህይወት ካለፈም በኋላ የሚቀጥል በሌሎች ሰዎች ውስጥም ትርጉም የሚኖረው ነገር በተጨባጭስ ምን አይነት ፋይዳ ይኖረዋል? ለእርሶ ምን አነቃቂነት በሚሰሯቸው ስራዎች የተለየ ሁኔታ እንዲያደርጉ ምክንያት ሆኖታል ወይም ወደፊትም የሚያደርጉት ካለ ዶክተር አሰፋ?
አዎ፣ የፕሮፌሰር ደማርያም አይነት ህይወት እንግዲህ ለእኛ ለተማሪዎቹ እኔ ባይዘወይ የተማሪዎቹም ተማሪም ነኝ። ሳነጋግራቸው ፕሮፌሰሮችም የኔ
አስተምረውታል።
አዎ። እና አንድ ግንድ ሆኖ ብዙ ቅርንጫፍን ያበጀ አንድ ሰው ነው። ስለዚህ ለእኛ ደግሞ ለእኔም ከእኔ ጎን ላለንም እንደ ዶክተር ዮናስ ወይም ከእኔ በታች ላሉትም አይ ቲንክ ከፍተኛ አደራ እንዳለብን ነው አሁን የሚታየኝ። በዛን ጊዜ በጨለማው ጊዜ ሁሉ ነገር እነሱ ከሰሩ እኛ ደግሞ አሁን ማለት እንችላለን። እውነት ነው ብለህ እኔ የእሱን ህይወት ህልፈት ከእንትን ካልኩ በኋላ አንደኛ ለሀገሬ የማረገው ነገር በሰፊው ከአሁን ጀምሮ ምን መሆን እያልኩ ራሴ ሁሉ እያሰብኩ ተመላት ሽ ማስተማር ይኖርብኛል። ሀገር በቀል ጥናቶች ማድረግ ይኖርብኛል። በየትምህርት ቤቱ አዳዲስ አስተማሪዎች የሚያጥሩበት ቦታዎች ሁሉ መገኘት አለብን። ጽሁፎችን መጻፍ አለብን። ይህን አይነት ሰዎችም ሲሆን በስራ የእነሱን ቶርች ተቀብለን ወደፊት መውሰድ አለብን። እኔም ከኔ በታችም ከኔ ጎንም ብላለን ሰዎች እንደሱ የሚል ስሜት ነው ያለ።
መልካም። ዶክተር እንዳለ ከእርስዎን የጀመርኩትና ወደ እርስዎን መለስ ነው። እርስዎና ዶክተር ጌታቸው ቀደም ብሎ ዶክተር አሰፋ እንደተናገሩት በመምህርነታችሁም እዚህ በውይይቱ የሚሳተፉትንም በመምህርነት የተከተላችሁና ያስተማራችሁ ናችሁና እስኪ የእናንተን ጊዜ አያስታውሱን። ያን ጊዜ ፕሮፌሰር ደማርያም ጸጋ መምህራችሁ በነበሩበት ሰዓት፣ ኋላም እሳቸው ወደ ተማሩበት ትምህርት ቤት እንደተረዳሁት ሁለታችሁም ዶክተር ጌታቸውም እርሶም እዚያ ትምህርት ቤት ሄዳችሁ ተመሳሳይ ጥናት ነው ያደረጋችሁት። በቅርበትም አገር በቀል ጥናቶቻቸውን የመከታተል እድል ከነበራቸው ጥቂቶች ውስጥ ናችሁና እስኪ ያስታውሱን። ስትላክ ቀጣይ ትምህርት በሀገር ውስጥ ይሄ ልዩ የድህረ ምረቃ ፕሮግራም በሌለበት በምትላኩ ጊዜ ምን አይነት ህልም ነበራቸው? ዛሬ ከሆናችሁበትም ከደረሳችሁበትም ቦታ ጋር ያዛምዱልን ዶክተር እንዳለ።
ይህንን ጥያቄ ለመመለስ ፕሮፌሰር ጌታቸው ያነሳው ነገር ነበር። አንዱ የድህረ ምረቃ ፕሮግራም ከመጀመሩ ባሻገር በጣም የሚገርመኝና የሚደንቀኝ በዛ ዘመን በማጊል ዩኒቨርሲቲ በከፍተኛ ማዕረግ ነው ተመርቆ የነበረውና በዚያን ወቅት ደግሞ በማጊል ዩኒቨርሲቲ ውስጥ በስታፍነት ሊያስጠሩት እንደነበረ በወቅቱ ከኔ ጋር አብሬ ከሱ ጋር ካናዳ በነበርኩ ጊዜ ጓደኞቹ ያጫወቱኝን ነው እዚህ ለማንሳት የምፈልገው። እሱ እኮ በጣም የላቀ ሰው ነው፣ ከሱ ከፍተኛ ነው፣ ከእኛም የተሻለ ነበረ። እዚህም እኮ እንዲቀር ተደርጎ ነበረ፣ ነገር ግን አገሩን ስለሚወድ ወደ አገሩ ተመለሰ የሚል ነገር አነሱልኝ። እና የሚገርመኝ ነገር ምንድን ነው፣ ያው ባለቤቱም ፈረንጅ ነች እና አብረው ነው የተማሩት። እሷም እንደዚሁ የውስጥ ደዌ ስፔሻሊስት እና የሱካር ሕክምና ሳቢ ስፔሻሊስት ነች እና በየካቲት ሆስፒታል ያሉ ሁሉ ታካሚዎችም ስታፎችም ያውቋታል። ዶክተር ሊስተር ትባላለች። ሁለቱ ወደ ኢትዮጵያ ተመልሰው በመጀመሪያ ጊዜ የሰሩት በሀረር ከተማ ነበረ። በሀረር በዚያን ጊዜ ሀረር ይቅርና አዲስ አበባም ቢሆን በሰለጠኑት አገር ፈርታ የምትቀመጥ አገር ስላልነበረችም
እና በዛን ጊዜ እዛ ቢጠሩ ኖሮ ሊያጋጥማቸው የሚችለውን መልካም እና በጎ ነገር የላቀ ነገር ትተው ሀገራቸውን ስለሚወዱ በተለይ እሱ እሷን አስከትሎ ወደ ሀረር ድረስ ሄዶ ከዛም ወደ ኢትዮጵያ ተመልሰው ካናዳ ያያቸውን ነገሮች ሁሉ አገሩን ስለሚወድ ለሀገሩ ሕዝብ ጤና፣ የተማረ የሰው ኃይል ማፍራት እጅግ ወሳኝና አስፈላጊ መሆኑን በመረዳት ቅድም ፕሮፌሰር ጌታቸው የገለጸውን የውስጥ ደዌ የሕክምና ድህረ ምረቃ ጀመረ። ከዚህም ባሻገር ደግሞ ምንም እንኳን በወቅቱ ባይታወቅም የጽኑ ህሙማን መታከሚያ ስፍራ መኖር ያስፈልገዋል በሚል በአገሪቱም ውስጥ እንደዚሁም በጥቁር አንበሳ ሆስፒታል ለመጀመሪያ ጊዜ የጽኑ ህሙማን ክፍልን የከፈተ እና የጀመረ እሱ ነው። በተጨማሪም ደግሞ የኒኩሊያር ሜዲሲንን በመጠቀም አንዳንድ በሽታዎችን ለመግለጽ በሚችል መልኩ እንዲጀመርም ያደረገ እሱ ነው። በተጨማሪም ደግሞ የካንሰር ህክምና የጀመረበት ወቅትም በዛ እሱ በነበረበት ጊዜ ነው የጀመረውም እሱ ነው። እና ከዚህም ባሻገር ደግሞ ከድህረ መረጣውም በኋላ በሳብ ስፔሻሊቲ ደረጃም ያስፈልገናል የሚል ህልም ነበረው። ነገር ግን ወቅቱ ለዚህ ያመቸ ባይሆንም ያ ህልም ነበረው። እግዚአብሔር ይመስገንና አሁን ያ ህልም እውን ሆኖ ዛሬ በጥቁር አንበሳ ሆስፒታል የውስጥ ደዌ ክፍል በተለያየ ሳብ ስፔሻሊቲ ህክምና ስልጠና እየተሰጠ በርካታ ሐኪሞች ለማፍራት ተችሏል። እና እነዚህም ሐኪሞች በኢትዮጵያ ውስጥ ላሉ ሌሎች እንደዚሁ በማስተማር ላይ ይገኛሉ። ይሄ እንግዲህ በጎ ተግባሩና ለሀገሪቱ የነበረውን ፍቅር አመልካች ሲሆን ከዚያም በኋላ ደግሞ እንደገና ኢትዮጵያን ለቆ ወደ ካናዳ ከሄደ በኋላ የማስተማር ፍላጎቱ እጅግ በጣም ከፍተኛ በመሆኑ ወደ ኢትዮጵያ እየተመላለሰ ጎንደር እየሄደ ተማሪዎች ሊያስተምር ነበር። እና ይሄ ድንቅ ስራው ነው። ተምሮ መጥቶ ደግሞ እንደገና ያንን ኢትዮጵያ ውስጥ ያልተጀመረ ሕክምና ለመጀመር የነበረው ፍላጎት በጣም ይደንቀኛል። መጀመሪያም እዚህ መጥቶ ያሪቱ የሰራው ኢትዮጵያ ውስጥ እሱ ነው። ከዛ ነው የቀጠልኩኝ እንጂ መጀመሪያ የጀመረው እሱ ነው። እና ታታሪነቱ እውቀቱን ለሌላ ማስተላለፉ ከራሱ ጥቅም ይልቅ የሀገር ጥቅምን ማስቀደሙ እጅግ በጣም የሚገርም እና የሚደንቅ ብዙ ከሱ ልንማር የሚገባን ነገር እንዳለ ነው የምንረዳው።
መልካም ዶክተር እንዳለ በርከት ያሉ ጭብጦችን አንስተዋል። ከሙያዊ በዜግነትም በምሳሌ የሚታዩባቸውን ጠባዮች አንስተዋል። ዶክተር ጌታቸው እደ ማርያም ጸጋ እንደ ታላቅ መምህር ናቸው፣ እንደ ወዳጅ ጓደኛ አብሮ የመስራት እድልም ነበሮትና እደ ማርያም ማን ነበሩ? በቅርበት እንደሚያውቃቸው ሰው እስኪ ስብዕናቸውን ይግለጹት።
ፕሮፌሰር ደማርያም በአጋጣሚ እኔ ተማሪ በነበርኩበት ጊዜ የመጀመሪያውን ክሊኒካል ይር እና ሁለተኛውን ክሊኒካል ይር ከእሱ ጋር ነበር የሰራሁት። ተቀጣሪነቱ ብዙ ከመስራቱ ውጪ በእውነት ነው የምለው፣ እኛም ደግሞ ተማሪዎችን እንደ ልጅ ነገር ነበር የሚያየው። ሲምፕል ተማሪን ብቻ አልነበረም፣ በሙያው ሮል ሞዴል መሆን ብቻ አልነበረም። በእውነት ነው ቅርበትም ያሳየን ነበር። እንደው አባትነት አይነት እንደዚህ አይነት ስሜትም ያሳየን ነበር። ኦፍኮርስ ሁሉም ሰው ቢሆን ትንሽ ኮንትሮቨርሻል የሆኑ ጠባዎች ይኖሩታል። ፕሮፌሰር ደማርያም ቢሆን በስራው ጊዜ ከኮሊጎቹ ጋር የሚጋጭበትም የሚስማማትበትም ጊዜ ነበር። እኛ ግን እንደ ተማሪ በእውነት ነው የምልህ የማቅረብ ነገር ነበረ፣ የማበረታታት ነገር ነበረ። እና እንደው ስብናውን ላልከው በእውነት ፕሮፌሰር ደማርያም እንዲያው ሌላ ነገር ውስጥ አላውቀውም፣ ፖለቲካ ውስጥ አላውቀውም፣ ሌላ ነገር ውስጥ አላውቀውም። በዚህ በሕክምና ግን ነርቸር ማድረግ እኛም ጥሩ ሐኪሞች እንድንሆን ሪስፖንስብል ሰዎች እንድንሆን ኮሚትድ የሆነ ሐኪሞች እንድንሆን የሚገፋፋና በዛው ደረጃ ደግሞ እንድንሆንም የሚያቀርበንና የሚያበረታታን ሰው ነበር። ስለ እሱ ስብዕና ማለት የምፈልገው የለም።
መልካም። ብዙዎቻችሁ እንደተሰማራችሁበት የጥናትና ምርምር ስራዎች ፕሮፌሰር እደ ማርያም ጸጋ 37 የሳይንሳዊ ጥናት ወረቀቶች በጉበት በሽታ ላይ፣ 18 በአንጀትና ሆድ ዕቃ ህመሞች ላይ፣ 31 በሌሎች የህክምና ዘርፎች በዓለም አቀፍ መድብሎች መውጣት የቻሉ መነበብ የቻሉ የጥናት ስራዎችን ማበርከታቸውን የህይወት ስራቸውን የሚተነትነው ጽሁፍ ላይ ተመልክቻለሁ። በአገር ውስጥ ያሉ ህሙማንን የሚመለከቱ በቀጥታ ማዛመድ የሚቻሉ ጥናቶችን በፈርቀዳጅነታቸው ይነሳሉና እስኪ የእሱን ፋይዳ ለመመልከት እንሞክር። ከህይወት በኋላ ስለ ብዙዎች የሚነገርበት መንገድ ይለያል። አንዳንዴ ጠንከራ አድርጎ ላለመናገር አንድ ሰው ካለፈ በኋላ ይወሰዳል። ነገር ግን በብዙዎቹ የኢትዮጵያውያን ሐኪሞች መነጋገሪያ መድረኮች ላይ ያየሁት የማይቋረጥ ምሳሌያቸውን የሚጠቅሱ መወድሶች ነው ለማንበብ የቻልኩት። ብዙዎች የሚስማሙባቸው ሰው ማንነታቸውን፣ ጠባያቸውን ጥሩ አድርገው የሚገልጹ ጽሑፎችን ተመልክቻለሁ። ነገር ግን በርከት ያሉ ሽልማቶችን ቢቀበሉም በህይወት እያሉ ከሙያቸው ከስራቸው ባሻገር የፕሮፌሰር ዕደ ማርያምን አዎንታዊ ተጽዕኖ እንዴት ይገልጹታል?
አዲሱ የአየር ሰዓታችን በሚፈቅደው መሰረት መመጠን ነበረብን። አራት ቱባ ቱባ ባለሙያዎች ናቸው በየፊናቸው ስለመመራቸው የሚናገሩት። ሙሉ ዝግጅቱን ታዲያ በድረገጻችን ላይ እናኖራለንና ሙሉውን ታሪክ ለመከታተል ድረገጻችን እንዲጎበኙን ጋብዝ።
መልካም። ይሄ ምጥን ፕሮግራም ደግሞ ያው በሰዓታችን መሰረት ነው የምንመጥነው። ሙሉ ውይይት እንዳልከው በድረገጽ ላይ ይገኛል። ዛሬ አራት አራት ሰው ነው የቀናል።
አራት አራት ነው ማለት
ነው። አራት እንግዶች ነው ያሉ።
አባራትም የሚመከቱ አይደሉም። ታሪካቸው እንደሚናገረው ኋላ ላይ የካፒቴኑን አንተ ያስተዋወቀ ካቸውንም ስንነጋገር እናየዋለን።
ጤና ይስጥልኝ የራዲዮ መጽሔት አዘጋጆች፣ አዲሱና አሉላ እንዴት ሰነበታችሁ? እኔ በጣም ደህና ነኝ ልበል።
እኔም ደህና ነኝ ልከተል። እንኳን ለሁለተኛው ዘመን መለወጫ ዋዜማ አደረሳችሁ ይላሉ።
እዚህ ሀገር መቼም ዘመን የሚለወጠው በየስድስቱ አይደል በማለት ይንደረድራሉ አድማጫችን ህሩይ ከዋሽንግተን ዲሲ።
በአገር ጉዳይ ላይ ትኩረት በማድረግ የምታካሄዷቸውን ተከታታይና ጠቃሚ ውይይቶች ተከታትያለሁ። ከሚሰጡት ትንተናዎች ውስጥ የማልስማማባቸው አንዳንድ ሀሳቦች ቢኖሩም ብዙ ተጋባዥ እንግዶች የሚሰጡት ሀሳብ ከገባንበት አዘቅት ለመውጣት የሚጠቅም ሆኖ አግኝቼዋለሁ።
እኔ እንደሚመስለኝ ግን ድርድር፣ ውይይት፣ እርቅ፣ ሽግግር ወዘተረፈ የሚሉት ሀሳቦች ሁሉ ተግባራዊ የሆኑ ዘንድ አንድ ወሳኝ ቅድመ ሁኔታ አለ። ይኸውም ስልጣን ላይ ያለው ኃይል በሀገራዊ ቀውሱ ትክክለኛ መንስኤ ላይ የማመኑ ጉዳይ ነው። በችግሩ ምንነት ላይ ስምምነት ከሌለ ወይ መንግስት ካላመነ የሚቀርቡት አማራጮች ሁሉ መግቢያ በር የላቸውም።
ህሩ ይቀጥላሉ። መንግስት ትናንትም ዛሬም ችግሩንና መፍትሄውን እየፈለገ ያለው ባለበት ቦታ ነው። ከመቀሌ እስከ አዲስ አበባ ድረስ የሚወጡ ድርጅታዊ መግለጫዎች በሙሉ በእውነተኛ ችግሩና መፍትሄው ላይ ያነጣጠሩ አይደሉም ይላሉ ህሩ። ላማቸውን የሳቱ ናቸው ሲሉም ይተቻሉ። ሆዱን ያመመው ሰው የሚመረመረው ሆዱን እንጂ ጆሮውን ቢመረመር ዋጋም የለው። የሚታዘዝለት መድኃኒትም በምርመራ ለተገኘው የሆድ ሁከት ብቻ ነው።
የጆሮ ጠብታ ቢሰጠው አይረዳውም። ለወቅቱ የኢትዮጵያ የፖለቲካ ቀውስ ትክክለኛውን መነሻ አምኖ ካልተቀበለ ወይም ማመን ካልፈለገ ውይይት ለመጀመር መንገድ የለም። ቢጀመር እንኳ ቀድሞውኑ በመንስኤው ላይ መተማመን ስለሌለ መፍትሄ ላይ በአንድ መስመር መገናኘት አይቻልም።
ስለሆነም ይላሉ ህሩ፣ አሁንም ችግራችንን መፍታት የምንችለው እንዴት ነው ለሚለው ጥያቄ ከሚሰጡት የመፍትሄ ሀሳቦች መካከል መንግስት በጥልቀት መታደስ፣ ከአጋር ድርጅቶች ጋር መተማመን ማጣት ወዘተ የሚለውን የኳስ ሜዳ ሰዓት መፍጃ ስልቱን ትቶ ወደ ትክክለኛው የቀውሱ መንስኤ እንዲመለከት ማድረግ የሚቻለው እንዴት ነው የሚለው ጉዳይ የውይይት ነጥብ ሊሆን የሚገባ ይመስለኛል ሲሉ ህሩ ከዋሽንግተን ዲሲ ያጠቃልላሉ።
እናመሰግናለን። አሁን
አዲሱ
Oh,
አሁን
የንጉስ ያክሊሉ መስኮት የሚከፈትበት ነው ሰዓት።
ንጉስ ያክሊሉ መስኮቱ ሲከፈት አንድ ቅንብር ይዞ እየተጠባበቀ ነው።
ቀደም ብለን ጠቁመናል፣ በግጥምም ማጅበናል። በአባይ ዙሪያ የሚጀምረው ተከታታይ ወግ
አሉላና አዲሱ ዛሬ የኔ መስኮት ሲከፈት 6000 ኪሎ ሜትር ርዝማኔ እንዳለው የሚነገርለትን አባይን በአይነ ህሊናዬ እያየሁ ነው የዛሬ ዝግጅቴን የምሰራው። እስቲ እንደው ለቅምሻ ያህል
ወቅቱ ደግሞ የአዲስ አበባ ዩኒቨርሲቲ አባይ አባይ የሚለውን ዜማ ኢትዮጵያን ህዝብ ልብ የሰረቀበት ጊዜ ስለነበረ
አባይ አባይ
አባይ አባይ ያገር ድባ ያገር ሲሳይ ያለ በሚናገርበት ጊዜ የአባይ ነገር ድምጹ ከፍ ብሎ የሚጮህለት ጊዜ ነበረ።
ልክ የዛሬ 38 ዓመት ጋዜጠኛና ደራሲ ጳውሎስ ኞኞ አሁን የአዲስ አበባ ማዘጋጃ ቤት ካለበት በኢትዮጵያ ቴሌቪዥን ቢሮ ቁጭ ብሎ አባይ አባይ ያገር አድባር ያገር ሲሳይ የሚለው የዩኒቨርሲቲ ወጣት ተማሪዎች ዜማ ጆሮ ውስጥ ያቃጥላል። ስሜቱ ተነቃቃ፣ መንፈሱ ተነሳሳ። ጳውሎስ ወረቀትና ብዕሩን አስቀምጦ ከማዘጋጃ ቤቱ ህንጻ አናት ቴራሱ ላይ ወጥቶ መላ አዲስ አበባን ዙሪያውን በአይኑ ይቃኝ ጀመር። አባይ በየትኛው አቅጣጫ እንዳለ ከተመለከተ በኋላ ስለ አባይ አንድ ነገር መስራት አለብኝ ብሎ አሰበና ተመልሶ ቢሮ ሄዶ ቁጭ ብሎ ላለቃው ማስታወሻ ጻፈ። አባይን ከመነሻው እስከ መድረሻው ፊልም አስቀርጬ አንድ ፕሮግራም መስራት ፈልጋለሁና ይፈቀድልኝ ብሎ ጻፈ። ተፈቀደለት። ዋናው ካሜራማን ፊልም አንሺው ኤልያስ ብሩ ነበርና ዛሬ እንግዲህ ከዛሬ ጀምሮ በሚመጡት ተከታታይ ሳምንታት አባይን ከመነሻው እስከ መድረሻው በሚኖሩን አጫጭር ጊዜያት እንቃኘዋለን ማለት ነው። ኤልያስ ብሩ እንዲህ ይላል።
አባይን ስራ ስንጀምር ከነበርንበት ሆቴል ወጥተን በጠዋት የዘመትነው ወደ ሰከላ ወደምትባል በትሊሊ በኩል ገባንና ትንሽ ገጠር ነች እና እዛ ገብተን ያገኘነው እኔ አባይን ትልቁን አባይ ያንን ጣና ውስጥ ያለውንና ትልቁን የተሻገርን የምንመጣው ነው አባይ ነው እንጂ የምጠብቀው። እዛ ስንሄድ እቺ በየገጠሩ በየተወለድንበት ባለ ሀገር ውስጥ ያለች ምንጭ ያለች ጠበል በዛፍ የተከበበች ትንሽ ምንጭ ነች። እዛች ምንጭ ውስጥ ይሄ ነው የአባይ መነሻ ሰከላ የሚባለው ቦታ ይሄ ነው ተብሎ እንግዲህ ከዛች ምንጭ ተነስተን ነው እንግዲህ አባይን ፈለግ እየተከተልን ከዚህ ከደጋው አገር የሚመጣውን ወንዝ እንዴት እየተቀላቀለ እንዴት እየዳበረ እንዴት እየሰፋ እንደመጣ ትልቅ ወንዝ የሆነ እንደመጣና አንዳንዱ ቦታማ ስንደርስ ዛፍም ይዞ ይመጣል። ያ ውሃው መልክ እየተለወጠ ይሄዳል። አንዱ ቦታ ስታየው ድፍርስ ነው ልክ ጭቃው ነው የሚሄደው። አንድ ቦታ ሙስቴድ ጭራሮ ምኑም አብሮ ነው የሚሄደው። አንደሞ አልፎን አልፈን ደሞ ስናይ ደሞ ኩልል ያለ ነገር አለ። ብዙ ነገር ነው ያያየን ምን ሄደው በዛ ወንዙ ዳር የሚደረግ ነው ያምልኮ ነገር አለ። ዶሮ ታርዶ ሲጠበስ እንደርሳለን አንዱ ጋ ያል ወዴት ሄድን ይሄንን መንገድ ሰራን ጨርስና እንደገና ተመልሰን ወደ ፒኮሎ አባይ
ከዋናው ካሜራማን በነሱ ቋንቋ ነው ይሄ በቴሌቪዥን አብሮ ከሱ ጋራ ተጉዞ የነበረው ታደሰ ተስፋዬ ደግሞ በበኩሉ ያየውን እንዲህ ይገልጻዋል።
ኤልያስ ፊልም ያነሳ ያለ አንድ ቄስ አገኘን እና ጋሽ ጳውሎስ ያናገራቸው ነበረ። እኛ ቄስ የአፈ ታሪክ ነገር ነገሩን። ትዝ ይል እንደሆነ ከምንጯ ባሻገር አንድ ቤተ ክርስቲያን ነበረ። ከበላይ በኩል አንተ አንስተዋል ያን ሁሉ አንድ ቤተ ክርስቲያን አለ። ከዛ እኚህ ቄስ ምን አሉን? አባይ የሚለው ስሙ የመጣው አንድ ቄስ ወይም ባህታዊ ወደ ጎንደር ይሄዱ ነበረ። ሊሄዱ ሲሉ እዚች ምንጭ ውስጥ ዳዊታቸውን አስቀምጠው ወደ ጎንደር ሄዱ። 40 ዘመን ተቀምጠው ሲመለሱ ያቺን ዳዊት እዛው ቦታው ሄደው እዛች ምንጭ ዋጋ ግሽ ግሽ ሲሉ ያቺ ዳዊት መጥተው እጃቸው ላይ ቁጭ አለች። ይሄንን ደግሞ አንድ ቄስ ከላይ በኩል ሆኖ ይመለከት ነበረ። አባ ና እይ ብለው አሉት። ከዛ ግሽ ማለት በግዕዝ ትፊ ማለት ነው። እንደዛ ብለው ግሽ አባ የተባለው በዚህ ነው ብለው አፈታሪኩን አሁን ይሄንን ኤልያስ በደንብ አርጎ ቀርቶታል። በደንብ አርጎ በድምጽ ቀርቶት ተላልፏል እና ቤተክርስቲያኑ ከላይ ነበረች ያ እንደዛ ነበር። ይሄ ከዛ የተነሳ ነው። ይሄ ታሪክ የመጣው ከዛ ነው። እሱን ለማድረግ ለማስታወስ ነው። ኤልያስ
ግሻ አባይ በጣም ጥሩ ቀጥል። ኤልያስ ብሩ
አመሰግናለሁ። እንግዲህ አንዳንድ ጊዜ አሁን የእድሜም ጉዳይ አለ፣ ወደኋላ ተመልሶ አንዳንድ ነገር ለማስታወስ መዝለል አለ እና እንግዲህ አንዱ ታደሰ ያነሳውና ጋሽ ጳውሎስም ብዙ ጊዜ እንደነገርኩ አንድን ነገር ከስሩ ማየት ይፈልጋል እና እነዚህ ሰዎች እነዚህ አባቶች የተናገሩት ነገር ከሞላ ጎደል ምናልባት ታሪኩን የታሪክ ሰዎች ይናገሩትና እነሱ ይተርጉሙት፣ ግን አሁን እሱ ያስታወሰኝ ነገር ግሻ አባ የሚለው መነሻ ወይንም ሰከላ የምንለው ነገር ሁለቱ ነገሮች፣ ሰከላ የምትባለው አቺ ምንጮ የምትወጣበት ነች። ግሻ አባይ ደግሞ ማለት ግሼ የምትባለዋ ግሼ የሚለው አሁን እሱ እንዳለ ከግዕዙ ወደ አማርኛው ሲተረጎም ያለው ነገር እንግዲህ የተያዘ ነገር ነው። ይሄ ነገር ነው አይደለም የሚለውን በተለይ አባቶች የቤተ ክህነት ሰዎች ናቸው ይበልጥ የሚያውቁትና ይሄንን ለእነሱ እንተውና በታሪክም ውስጥ ግሻ አባይ ተብሎ ብዙ ቦታ ላይ ተጽፏል። ይሄ እንዳለ ሆኖ ተመልሰን ቅድም እንዳልኩ ስንሄድ ነው እንግዲህ ቅድም ያ የዶሮውን የምንትሱን የአምልኮ ምናምኑንም እያየን ይሄድ ነው እና እዛ ፒኮሎ አባይ የሚባለው ወደ አባማን ወደ ባህር ዳር ከመድረስ በፊት ዱር ቤቴ ከሚባለው መካከል ላይ ወደ ዋናው ትልቁ ጣና የሚገባበት ስፍራ ስለነበረ እዛ ያችን ነገር አነሳንና ቀጥታ ባህር ዳር ሄድን አደር።
እሺ፣ ጋዜጠኛ ኤልያስ ብሩ ባህር ዳር ሄዳችሁ አደራችሁ? በማግስቱስ በነገራችን ላይ ቀደም ሲል በወንዙ ዳር አካባቢ አንዳንድ የእርድ ስነ ስርዓቶች ይከናወኑ እንደነበረ ገልጻችኋል። አምባሳደር አይምሮ ወንድማገኘው የገመድ በር በተሰኘው ስለዚሁ ስለ አባይ በጻፉት መጽሐፍ ላይ ይህንኑ በሰፊው ይተነትኑታል። ወደፊት የምናየው ይሆናል። ለዛሬው በዚሁ ይብቃን። አባይ እንዲህ እንደ ጥምቀት በዓል የሚቆረጥ ጮማ ነው ታሪኩና እንቀጥላለን በየ15 ቀኑ። እስከዛው ደህና ሁኑ አድማጮች።
ሁለተኛው የምስክርነት ቃል ደግሞ ለቀድሞው የኢትዮጵያ አየር መንገድ አንጋፋ አብራሪ ለካፕቴን አለማየሁ አበበ የተሰጠ ነው።
ባለፈው ታህሳስ 26 ቀን 2010 ዓ.ም ነው በ93 ዓመታቸው በጥቂት ቀናት ህመም ከዚህ ዓለም በሞት የተለዩት።
እንግዶቻችን ባለቤታቸው ወይዘሮ ኤሌክትራ እንዲሁም ደግሞ ሴት ልጃቸው ወይዘሪት ብርሃን አለማየሁ፣
የሙያ አጋራቸውና የቀድሞ ተማሪያቸው ካፕቴን ሽመልስ ከበደና ወዳጃቸው ኮሎኔል አርአያ ማሩ ናቸው።
እንግዲህ መነሻ ጠያቂያችንን ካፕቴን አለማየሁ እንዴት ይታወሳሉ ነው። እድሉን የሰጠሁት ለክብርት ባለቤታቸው ወይዘሮ ኤሌክትራ ነው። ለተጽናኑ ተስፋ አደርጋለሁ። እንዴት ይታወሳሉ? ምን አይነት ባል ነበሩ? እንደ ባል እንደ ጓደኛ ያለው ትንዝታ ባጭሩ።
ካፕቴን አለማየሁ በጣም ትሁት፣ አክባሪ፣ የሰውን ስሜት የሰውን መብት የማይነካ በጣም አክባሪና መካሪ ባል ነበረ። ከ40 ዓመት በላይ ስንኖር ምንም አይነት ክፉ ነገር ከአፉ የማይወጣ ጠንቃቃ ሰው።
ብርሃን አንቺ ታግዥናለሽ፣ እስቲ ካፕቴን እንዴት ትገልጫቸዋለሽ? በተለይ ስንት ናቸው?
አንድ ላይ 4 ሴት ልጆች 4 ወንድ ልጆች አሉ። ወንድምና እህት በጣም ቅርብ ሆነን የምንኖር ተፋቅረን የምንኖር ከዳዳዬ የተማርነው ማለት ነው። በፍቅር አሳድጎን ክሎስ ሪሌሽንሽፕ ያለንን።
ወደ ኮሎኔል አርአያ ልሂድ። ወዳጅም ቤተሰብም የቅርብም ሰው ስለሆኑ ጓደኛውን ካፕቴን አለማየሁ አበበን እንዴት ያስታውሷቸዋል?
በጣም ማስታውሰው እሱ ስለ አገሩ ያለው ፍቅር ነው። መጨረሻው አልጋ ላይ ሆኖ የሚናገረው በሙሉ ስለ አገራችን ፍቅርና ሁላችን በፍቅር እንድንኖር ነበር የሚናገረው ሁልጊዜ በማጣጣር ላይ ያለ ሁሉ። ይሄ አንዱ የማስታውሰው ነገር ነው። ሁለተኛ ለመጀመሪያ ጊዜ ወደ ኢትዮጵያ የመጡት ጄት ላይነር ከሲያትል ተነስተው አትላንቲክን አቋርጠው ይዞ የመጣው ካፕቴን አለማየሁ ከካፕቴን አዳሙ ጋራ ነው።
ካፕቴን ሽመልስ፣ ወደ ዝርዝር ከመሄዴ በፊት የመጀመሪያው ኢትዮጵያዊ ጄት አብራሪ እያልን ነው ያስተዋወቅናቸው ዜና ላይም አሁንም የምናወራው። ከእሳቸው በፊት ጄት ያበረረ ኢትዮጵያዊ የለም ካፕቴን?
የለም፣ የኢትዮጵያዊ ብቻ አይደለም ጥቁር የተባለ
አሁን መጽሐፉም ላይ ጋዜጣም ቴሌቪዥን ሬዲዮም ላይ የሚነሳው የመጀመሪያው ካፕቴን ኢትዮጵያዊ የመጀመሪያው ጄት ካፕቴን እየተባለ ነው። ትክክለኛው ታሪክ ግን በዛን ጊዜ በነበረው የአሜሪካን የዘር ልዩነት ምክንያት ጥቁር አውሮፕላን አያስነዱም እና የጥቁሮች የመጀመሪያ ካፕቴን ነው። ይስተካከልልኝ ደስ ይለኛል።
ከዚህ ቀደም ከምናውቀውም ከፍ ያለ ነው ለጥቁሮች በሙሉ ከሆነ በአሜሪካን ሀገር በሰለጠኑበት ጥቁር አሜሪካውያንም ተማሪዎች ሆነው ከሳቸው በፊት አልበረሩም። በትክክል ተጨባጩን ነገር እንድንይዝ ትልቅ ነገር ነው ያሉትና
ኦኬ ጥሩ። እንግዳው በሁለተኛው ዓለም ጦርነት ጊዜ ተስከጊ ፓይለትስ የሚባሉ ጥቁር ፓይለቶች ተምረው አድገው በረዋል የውጊያ አውሮፕላን። ከእነኚህ ውስጥ ስሙ ኢኳሊ መነሳት ያለበት የኮሎኔል ሮቢንሰን ታሪክ ነው። ኮሎኔል ሮቢንሰን እና ካፕቴን አለማየሁ ባልተናነሰ ሁኔታ ነው በኢትዮጵያ ያበረከቱት። የጀት አብራሪ ስንል ኮሎኔል ሮቢንሰን ጀት አልበረሩም። በዛን ጊዜ ጀት ገና ጀርመን ነው እንጂ ሌላ ሰው አላበረረም፣ አልተሰራም። እና ጥቁሮች የአካባቢያችን ያሉት በቅኝ ግዛት ውስጥ የነበሩት አገሮች ላንድ ሮቨር እንኳን ለመንዳት ከከሌዘር የከሌዘር ይሻላል በሚባልበት ጊዜ እሱ ካፕቴን የነበረ ነው። ጀት ካፕቴን ሆኖ ሲያበር ሌላ ጥቁር የሲቪል ጀት ካፕቴን ምድር ላይ እንዳልነበረ መመስከር ይችላሉ።
ዘመኑን ያስታውሱት ይሆን ካፕቴን ሽመልስ?
አዎ፣ እንግዲህ በፈረንጆች ነው የማወራው። 1962 ዓ.ም የእኛ ግርማዊ ቀዳማዊ ኃይለ ሥላሴ በጸሐፊ ትእዛዝ አክሊሉ ሀብተወልድ አቀባቢነት የቦርድ አባሎችም የልዑላን ቤተሰብ ያሉበት ብዙ የለፉበት ነገር ዘግይቶ ከዛ ወደ ትምህርት ለሲያትል ሄዱ። ሲያትል ሲሄዱ ፈረንጆቹ ካፕቴን እንዲሆኑ ነው በልባቸው የተመኙት። እሱ ግን የዲዝሪ የኮንቬየር የዲሲክስ ካፕቴን የነበረ በሙያው ብቃት የነበረው ትልቅ ሰው ነበር እና አሜሪካን ሀገር ኤፍኤ ፈተና ሲሰጣቸው ፈተናውን እሱ እኔ እኮ ይሄ ከራሱ ቁጭ ብለን የተነጋገርነው ነው አንድ ላይ ፈተናውን ሲሰጠው እኔ እኮ ይኸው ሎጎ ቡኬ ይኸውና መንጃ ፈቃዴ ይኸውና ካፕቴን ነኝ ይላቸዋል። እውነትም የካፕቴንነት ነው ችሎታው፣ ካፕቴን ሆኖ ይወጣል። አዲስ አበባ ሲመጣ ሁሉንም ጥቁር ኮፓይለት እናደርጋለን ብለ ያሰቡት ኤች ደብሌ ሰዎች ባለውለታም ናቸው። አልፎ አልፎም የማደናቀፍ ባህሪ ይታይ በነበረበት ጊዜ ነው እሱ ፈርቀዶ ወጣው። አይ የአሜሪካን ሀገር የካፕቴን ላይሰንስ ይዣለሁ ይኸውና ሲላቸው ሊያቆሙት አልቻሉ። ብልህ ነው። በጣም 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 ሀርድ ወርኪንግ ሰው ነው። ፈርቀዳጅ፣ ከፊት ለፊቱ ያለ ቢመክረው ሰው የሌለው ለእኛ ሁሉ እንጀራ የከፈተ ሰው ነው። አሁን ያነሳችሁት ከአሜሪካን ሀገር 720 የመጡት በሰፕቴምበር 1965 ዓ.ም ነው በፈረንጆች
በፈረኝ መስከረም ወር።
በዛን ጊዜ አዎ፣
እሺ፣
በዛን ጊዜ ቦይንግን የሚያህል ጀት የሚነዳ ጥቁር ሰው አንድም አልነበረም፣ አንድም። ስለዚህ የኢትዮጵያ የመጀመሪያ ጀት አብራሪ ስንል ልፋቱን ክብሩን ነው የምንቀንሰው። የዓለም የጥቁር የመጀመሪያ ነው ለእኔ።
በጣም ጥሩ ነው። ለካፕቴን አንድ ጥያቄ ወርውሬ እሷን መልሰው ወደ ሌሎቹ አሉ ለምትጀምራል። ካፕቴን ከካፕቴን አለማየሁ ጋር አብረው በረዋል እንደሰማው ተማሪም ነበሩ ነው የተባለው እና እስቲ እሱን ትንሽ ያውሩት።
ያስተማረኝ ጀት ኮፓይለትነት ትምህርት ነው። ሲሚሌተር የሚባል አለ ምስለ በረራ። እሱን ጨርሰን እዚህ አውሮፕላን ስላልተገኘ ከመንገደኛ ጋር ዳረሰላም ሄደን ዳረሰላም መሬት በሚቀመጥበት ጊዜ አውሮፕላኑን እያስነሳ እያበረርን እያስተማረኝ ፕሮግራም ይወጣና ተያይዘን ሄድን። የመጀመሪያውን ቴክ ኦፍ ይሰጠኛል። ተመልሼ መስቼ ሳርፍ በለስ ቀናው ይባላል በባህላችን። በለስ ቀናኝና ጥሩ ላንዲንግ ሆነ እና ያ እሱ ያምርበታል። ሲቀመጥም ሲበርም ሲያዝም ዞር ብሎ ቢግነርስ ላክ አለኝ።
የጀማሪ
አዎ። ከዛ አሁን ለሱ ማሳየት ስላለብኝ ጥርሴ ነክሼ ሁለተኛውንም ሶስተኛውንም አራተኛውንም ላንዲንግ ስጨርስ ከዛ በኋላ ልጁ ሆንኩ። በቃ
በጣም ድንቅ ነው። እንደው ትዝ ሲል ደግሞ እንደገና ይመለሳል አሉላ።
አዲሱ ያጓጓል ደጋግመው ስለ ላንዲንግ ገልጸዋል። አኮኩቦ ማረፍ አደጋ የሚበዛበትም ጊዜ ነው። ለዚያ ነው በተለይ ትኩረት በተለይ ጥንቃቄ የሚታየው። ካፕቴን አለማየሁ በተማሪነቱም ችሎታውን የመረመሩበት ሁኔታ የተፈጠረው?
አዎ፣ ምንድን ነው የበረራ ስታቲስቲክስ እስካሁን ድረስ ያለው እንደሚያሳየን አውሮፕላን ሲነሳ የመጀመሪያው 3 ደቂቃና ሊያርፍ ከዝግጅቱ ጀምሮ አርፎ ሞተር እስኪያጠፋ ድረስ ያሉት 8 ደቂቃዎች ናቸው አደገኛ የሚባሉት። ብዙ አደጋዎች እዛ ውስጥ ነው ያሉት። ስለዚህ አንድ ፓይለት የመነሳት ችሎታውን ሳያረጋግጥ፣ የማረፍ ችሎታውን ሳያረጋግጥ መንገደኛ ይዞ ለመሄድ ላይሰንስም አይሰጠውም። ይሄንን የመጀመሪያ ጀት ፓይለት ያሰጠኝ የምወደው የማከብረው ካፕቴን አለማየሁ ነው።
ዜር ስጥልን ካፕቴን ሽመልስ። ወደ ኮሎኔል ልሻገር። እንደ ተረዳሁት እርሶ የረጅም ጊዜ ወዳጃቸው የቅርብ ጓደኛቸው ኖት። እንደ ሰውስ በድክመት የሚታይ ነገር ኮስተር ብሎ መቆጣት ሊሆን ይችላል፣ ጨዋታ ውስጥ የሚመጣ ነገር ሊሆን ይችላል፣ የተለየ አጋጣሚ የሚሉት?
ቤተሰቦች ነን እኛ ማንለያይ ቤተሰቦች ነን። በብዙ ጊዜ አብረን ቆይተናል እና ካፕቴን አለማየሁ ቀጥተኛ ሰው ነው፣ ልዩ ሰው ነው፣ የፍቅር ሰው ነው። ቤተሰቡን በጣም ይወዳል፣ ሃይማኖቱን በጣም ይወዳል። ከእግዚአብሔር ጋር ያለውን ቅርበት ለማየት ይቻልበት ብዙ ነገሮች አሉ። ብዙ ሰዎች እንሞታለን ብለው የሚፈሩ ምንም ቢኖር እሱ ምንም ጭንቀት አልነበረበትም። በልጆቹ ተከቦ ነው የሞተው፣ በሚወዱት ሰዎች ተከቦ ነው የሞተው። የተጠራሩ ነው የሚመስሉት። ይሄ ሁሉ ምን ያህል ከእግዚአብሔር ጋር ቅርበት እንደነበረው ነው የሚያሳየኝ ለእኔ እና እስከዚህ ነው መናገር የምፈልገው።
እሺ፣ እንደው ብርሃን በቤተሰብ ተከበው ነው ካፕቴን አለማየሁ ይሄን ዓለም ትተው ሄዱትና ያን ሁኔታ አስታውሰሽን? ቤት ውስጥስ እንደው እንደ አባት ምን አይነት ሰው ናቸው? ኮሎኔል ከተውት ቦታ እስቲ አንሺ።
እሺ፣ አመሰግናለሁ። ዳዳዬ ማለት የፍቅር ሰው ነው። በጣም 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 ፍቅር ለቤተሰቡ የሚያሳይ በፍቅር የተሞላ አባት፣ ባለቤት፣ ጓደኛ፣ በሁሉም ዘርፍ የሚያውቀው ሰው በፍቅር እንደተሞላ የሚያውቅ ነው። ከማረፉ በፊት በልጆቹ ተከቦ ነበር። ሁሌም በልጆቹ ተከቦ ነው። የቤተሰብ ፍቅር በጣም አለ። ከሁሉም በላይ ገዳዬ ቤተሰቡን ቅድሚያ ይሰጣል። ፍቅር ሁሉ እንዳሳየን ነው። ስሙ አይጠግበንም፣ እኛም ስመኑ አንጠግብም። እንዳለው ኮሎኔል አሪያ ሁላችንም በቃ ከበነው ነው። አጭር ጊዜ ሆነብን። ያው የአባት ነገር 200 ዓመትን ቢኖርልን ደስ ይለናል። እንዳለው ኮሎኔል አሪያ ምንም የፈራው ነገር የለውም። ደስተኛ ሰው ሆኖ ነው ያረፈው።
ወይዘሮ ኤሌክትራ አቤት። እንዳደክሞ ወይ ልናደክሞ አንፈልግም። ትንሽ ነገር መናገር ከፈለጉ ሀሳብ ከመጣሎት እቺን ነገር እንደው ብናገራት ታሪክ ነች የሚሉት ነገር ካለ እድል ሰጣለሁ። አለዛ ካፕቴን ሽመልስ ጋር ሄደን እናጠቃልላለን።
ሸራል በጣም አመሰግናለሁ። በጣም አመሰግናለሁ። ክብር ነው መጠየቃችሁን። ተደስቻለሁ ስላከበራችሁት
አንድ የምንጨምረው ነገር ስላለ እድል ይሰጠኝ አሉና
እሰጣለሁ።
አንድ እድል እፈልጋለሁ።
እሺ፣ ቀጥሉ።
ስለ ቪኦኤ በጣም በጣም ደስ ብሎኛል። አገርም ውስጥ ያሉ ብዙ ብዙ የሚዲያ ሰዎች ብዙ አይነት እንትን ርብርብ አድርገዋል። የሚገባውንም ያህል ባይሆን የእናንተንም በጣም አደንቃለሁ። ይሄን ለመናገር ነው። አመሰግናለሁ ሁለታችሁንም።
እናመሰግናለን።
አንድ ነገር ነበረኝ ዳዳዬን በመጨረሻው ሰዓት ሲለኝ የነበረው ነገር ነው። የአገሩ ጉዳይ በጣም በጣም ሁሌ ቅድሚያ የሚሰጠው ነገር ነው። እናንተም ታውቃላችሁ ድሮ ካረጋችሁት ኢንተርቪው። አደራ አደራ፣ በቃ ሁሉም ሰው ሁላችሁም ከኛ ከቤተሰብ ጀምሮ ማለት ነው ሁላችሁም ድርሻችሁን ብትወጡ፣ ኃላፊነታችሁን ብትወጡ፣ ትንሽ ነገር ለሀገራችሁ ብታደርጉ ኢትዮጵያ ትልቅ ነገር ትልቅ ቦታ ትደርሳለች፣ ህዝቧም የተሻለ ደረጃ ይደርሳል። እና ባካችሁ ኃላፊነታችሁን ተወጡ አደራ ብሎኝ ነበረ። እሱን ለመጨመር ፈልጌ ነበረ።
አንዲት ቃል መጨመር ይችላለሁ?
እሺ።
በካፕቴን እረፍት ምክንያት የተረባረቡትን በሙሉ ማመስገን እንፈልጋለን። በተለይም የኢትዮጵያ አየር መንገድን እንዲሁም ሌሎች ድርጅቶችና ግለሰቦችን በሙሉ ለማመስገን ይወዳል ቤተሰቡ።
መልካም።
ያልተደረገ ነገር ቢኖርም የተደረገው ስለሚበዛ ለእሱ ማመስገን አለብን። እጅግ በጣም እናመሰግናለን። ለእንዲህ አይነት የክብር ሰዎች የሚደረገው ነገር ወደፊቱም እንዲቀጥል አደራ እንላለን።
መልካም። ካፕቴን ሽመልስ፣ ካፕቴን አለማየሁን እንዴት እናስታውሳቸው? እንዴት እንዲታወሱ ይፈልጋሉ እርስዎ?
የካፕቴን አለማየሁ ታሪክ በመጽሐፉም በመጽሔቱም ተነግሯል። እሱን ማደጋገሙ አስፈላጊ አይደለም። እኔ ልመሰክርለት መፈልገው ተራራውን አበራረው እንዴት ነው፣ እልቅናው እንዴት ነው፣ አስተማሪነት እንዴት ነው፣ በስተርጅናም አመካከር ሲመክር እንዴት ነው። ለመቆጣት የማይቸኩል ለማመስገን የማይቸኩል ጥሩ ስራ ሲያይ የሚያቅ ሰው። አንድ ምሳሌ መጥቀስ እችላለሁኝ። ለትሬኒንግ ክፍል ኃላፊነት ተሰጥቶኝ ተጠይቄ ገብቼ ነበረ። ያን ጊዜ ለመጽሐፉ ያዘጋጀውን በፍሎፒ ዲስክ ዲክላሲፋይድ የሆኑትን በሙሉ አመጥቶ እንካ አንብብ፣ አገርህን ወቅ፣ መስሪያ ቤትህን ወቅ፣ እዚህ እንደደረሰን መሰረቱን ወቅ፣ ተማርበት፣ አስተምርበት ብሎ ቢሮ ዘግተን ሻይ ጠጥተን እና ቁጭ ብዬ ዘግቼ የቦርዱን ታሪክ ሳነብ ምን አይነት ትግል ውስጥ እንደወጣ ያኔ ነው ያየሁት። ማስታወስ ያለብን ፈርቀ ዳጅነቱን፣ አገር ወዳጅነቱን፣ ለሙያው በጣም ትጉህ የነበረ ሰው፣ መስሪያ ቤቱን ከመውደዱ የተነሳ የሰርቪስ ፒል ይሰጣል ኮሌታ ለሚደረግ ከኮሌታው ሳይወርድ ነው ህይወት ያለፈው። ጥሩ ፈርቀዳጅ ስለሆነ የቀሩት ፓይለቶች አሁን 777 787 Airbus 350 ያንቀባሩታል። መሰረቱ አንዱ ካፕቴን አለበየሁ ራሱን ክብሩን በመቀበቁ ይታወስልኝ በጣም ደስ ይለኛል።
በጣም እናመሰግናለን አሉላ። እንግዲህ
ምናልባት ለአድማጮችም ለተሳታፊዎችም ግልጽ ለማድረግ ይህ ሰፊ ውይይትም ቢሆን ሙሉ ቅርጹን በያዘ መልኩ በድረገጻችን ላይ እናወጣለን። እንግዶቻችን እንደጀመር ካንተው አመስግናለሁ።
ወይዘሮ ኤሌፍትራ እግዚአብሔር ይስጥልን፣ በርቱ። ወይዘሪት ብርሃን እግዚአብሔር ይስጥልን፣ እናመሰግናለን። ኮሎኔል አያ
እኛም እናመሰግናለን፣ እግዚአብሔር ይስጥልን።
ካፕቴን ሽመልስ እግዚአብሔር ይስጥልን፣
ይስጥልን።
እግዚአብሔር ይስጥልን። አቶ አዲሱ እግዚአብሔር ይስጥልን።
እናመሰግናለን። ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱ ነው የፈቀዳችሁ፣
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል።
ራዲዮ መጽሔት ስትሉ አሁን ተክታችሁ ጻፉልን፣ ደውሉልን።
ስልክ ቁጥራችንን እናስታውስ፣ 202-205-9942 የውስጥ መስመር 14 ነው።
ኢሜይል horn@voanews.com ብላችሁ ትጽፋላችሁ።
ደብዳቤ ለሚቀናችሁ ዛሬ የደብዳቤው መንገድ ሩቅ ነው። ለአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት የራዲዮ መጽሔት አዘጋጆች
በኤሮግራም ነው የሚልኩት። ኤሮግራም ይባላል።
በኢሜይል ግራም ሊሆን ነው።
ለራዲዮ መጽሔት አዘጋጆች ማለት ግን አትርሱ። አድራሻችን 330 ኢንዲፔንደንስ አቨኒው SW ማለት ሳውት ዌስት ነው፣ ዋሽንግተን ዲሲ 20237 ላኩልን።
አሁን በርግጥ ዝግጅታችንን ወደ ማጠናቀቁ እናቀና ነው።
ከዚህ ከተጀመረው ሙዚቃ ጋራ
ተመልሰን እንመጣለን።
ለምለሙ ካረንጓዴው ቦታ ይሰማኛል ከበሮ ሲመታ፣ ነጋንጌ ፈያንጌ ፈያንጌ አገኘው አዳንቺ ለምፈልገ you